voice of America.
ከምስራቃዊ የአማራ ክልል የተነሱ ተሳፋሪዎች ወደ አዲስ አበባ ለመግባት እንግልት እየደረሰብን ነው አሉ። ከሰሜንና ደቡብ ወሎ እንዲሁም ከዋግህምራ ዞኖች ወደ አዲስ አበባ የሚጓዙ ተሳፋሪዎች ወደ ኦሮሚያ ክልል ከተሞች ሲደርሱ የአዲስ አበባ መታወቂያ አልያዛቸውም በሚል ምክንያት ወደ መጡበት እንዲመለሱ መደረጋቸውን ለአሜሪካ ድምጽ አስታውቀዋል። ተሳፋሪዎቹ የምንኖርበት እየታወቀ የማንኖርበት ከተማ መታወቂያ እንድናመጣ መጠየቁ አግባብ አይደለም ነው የሚሉት። የአማራ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ የተፈጠረው መግለጫት ከጸጥታ ጉዳይ ጋር የተያያዘ ቢሆንም አፈጻጸሙ ብዙሃኑን ተሳፋሪ ለእንግልትና ላላስፈላጊ ወጪ እየዳረገ መሆኑን አረጋግጧል። ከኦሮሚያ ክልላዊ መንግስት ጋር በጉዳዩ ላይ ምክር መደረጉን ያስታወሰው ቢሮ ችግሩ በቅርቡ ይፈታል የሚል እምነት እንዳለውም ተክሷል። ተሳፋሪዎቹ ግን ችግሩ ያለ መፍትሄ ከ15 ቀናት በላይ ዘልቋል ሲሉም ያማራሉ። ከኦሮሚያ ክልል እስካሁን በጉዳዩ ላይ የተሰጠ ማብራሪያ የለም። የአሜሪካ ድምጽ ራዲዮም አስተያየት ለማካተት ሞክሮ ለጊዜው አልተሳካም። መስፍን አራጌ ዝርዝሩን ይዟል።
አቶ ሰለሞን በሩ የተባሉ የደሴ ከተማ ኗሪ ላስቸኳይ የግል ጉዳይ ከደሴ ወደ አዲስ አበባ ከ600 ብር በላይ አውጥቶ ጉዞ ከጀመሩ በኋላ አዲስ አበባ ለመድረስ 50 ኪሎ ሜትር ገደማ ሲቀራቸው አሌልቱ በተባለች የኦሮሚያ ክልል ከተማ ላይ በጸጥታ ኃይሎች ትዕዛዝ ወደ መጡበት እንዲመለሱ መደረጋቸውን ይናገራሉ።
ያለው አካባቢ ላይ ስንደርስ ለየት ያለ ነገር ነው ያገኘነው። በተጠንቀቅ እንደዚህ ትላንት ኮሚቴ የቀረቡ የቆሙ ተከላካዮች አሉ። በይበልጥ ሌላ ፈታሽ አለ። ከኛ በፊት ቡና ባሶች አሉ። ሌሎች ተያዩ ባሶች ወደ 3 አካባቢ አሉ። ከዛ በኋላ ምንድነው ማድረግ የጀመሩት ከፊት ለፊት ሳያቸው መታወቂያ መሰብሰብ። መጨረሻኛ ጋር ደረሰ ያ ነገር። መታወቂያ መሰብሰብ ጀመረ። ተሰበሰቡ በአንድ አጠቃላይ በጣም ክምር አድርጎ ይዘዋል። 35 ሰዎች ላይ መታወቂያችን አማራ ነው የሚለው ወደ 10 ምናምን ሰዎች በይበልጥ እንደገና አዲስ አበባ መታወቂያ ኦሮሚያ ያዙ አሉ። ከዛ በኋላም የኛ መኪናው እንዳይሄድ አደረግነ።
ሾፌሮችን ጨምሮ ተሳፋሪዎች ለእንግልት ተዳርገዋል፣ ለስድብና ለዘለፋ ተጋልጧል የሚሉት አስተያየት ሰጪ አንዳንዶቹ ወደ አዲስ አበባ ለመግባት ገንዘብ እስከ መክፈል መድረሳቸውን ጠቁመዋል።
በይበልጥ እዚያች ወደ ካለልቱ ወደ ኋላ የሆነች አንዲት ኢንቨስትመንት የሆነች ከተማ አለች።
አማራ ክልል
የሆነች ድንበር ቃስ አደረግኩና ሹፌሩን የሚገርም ለመደብደብም ምን ለማድረግ አሰቡ። በመሀል ምናል ላይ ድርድር ካለ ካለፋለህ አለው። እንግዲህ የእኛን ማለት ነው። ያ ማለት ከፊት ጉቦ የተቀበለ ከ2500 እስከ 5 ብር የሚያልፉ ባሶች አሉ። ከዚያ ምንም ሊግባባ አልቻለም። የጊዮን ባስ ሹፌር ነው። እሱም አላወቅም። አሁንም አትወርድም አለው። እታው ተደብድበህ የሆነ ነገር እርምጃ ከሚወስድብህ ባሱን አዙር አለው። ወዲያውኑ ባሱን አዙሮ አቆመው። መንጃ ፈቃድ ቀሙት። በቃ እኛ ምንም ማድረግ አንችልም። መግባት ካልቻልን ተሳፋሪ ብር የሌለው ሰው አለ፣ የተዋጣ ብርም አለ። ማመላክን ነው የምልኸው። ወደ 8 ሰዎች ሁነን በሌላ መኪና ደብረ ብርሃን ገባ። መጨረሻ ላይ ማታ መኪናውን ግን ምንም አንሰድህም ብለው እንዲህ እናደርጋለን ሲሉትኝ ደብረ ብርሃን አምጥተው መኪናው ላይ አደሩ። ወዲያው ማታ የሚገርም
ወደ ደብረ ብርሃን እንዲመለሱ የተደረጉት ተሳፋሪዎችም በክረምቱ ምክንያት በተባባሰው የደብረ ብርሃን ከፍተኛ ቅዝቃዜ ላይ አውቶቡስ ውስጥ እንዳደሩ ተናግረዋል።
ደብረ ብርሃን መኪናው ላይ አድረው መናኸሪያው ጋር ደግሞ ጠዋት 11 ሰዓት የተገናኘን ልጅ የያዘች ያለች ብትያዘኝ በጣም አሟት የመጣች።
አስተያየት ሰጪው በደረሰባቸው መጉላላት የግል ጉዳያቸውን ሰርዘው ወደ ደሴ መመለሳቸውን ገልጸዋል።
ይኸው ወደ አዲስ አበባ ምድር አልገባም ብዬ የራሴን ጉዳይ በገንዘብ ደረጃ የሚሆኑ በኢኮኖ በሌላ መንገድ ይሁን አልፈልግም ብዬ ሳልቋጭር አሁን ደሴ ተመልሼ መጣሁ። ግማሾቹ እንደገና ምን አደረጉ? በእግራቸው አልፎ አዲስ አበባ ገባን የሚሏል። ማምላክን ነው የምለው። እውነታው ይሄ ነው። ምድር ላይ ያሉ ግን እዚህ ደብረ ብርሃን ጫፍ ላይ በይበልጥ የሚያሳዝን አለውት የምትባል ቦታ ላይ ይሄ ሁላ ድርጊት ሲፈጸም የፈረመው።
ስማቸውን ከመግለጽ የተቆጠቡና ከሁለት ቀናት መጉላላት በኋላ አዲስ አበባ መግባታቸውን የተናገሩ አስተያየት ሰጭ በበኩላቸው ችግሩ የጸጥታ ከሆነ ተሳፋሪን ማጉላላት ሳይሆን ሌሎች አማራጮችን መውሰድ ይቻል ነበር ይላሉ።
የጸጥታ ችግር አለ ከተባለ ችግር ፈጣሪና ችግር ፈጣሪ ያልሆነውን ህብረተሰብ ሊለዩ የሚችሉበት አሰራር መዘርጋት ሲገባቸው እንደው በጥቅል ዝም ብሎ ተጓዥን በዚህ መልኩ ማጉላላት ከፍተኛ የሆነ የጸጥታ ችግር ሊፈጥር ይችላል። እያንዳንዱ ተጓዥ ከሚነሳበት ቦታ ሰላማዊ ነዋሪ መሆኑን እና ሰላማዊ ተጓዥ መሆኑን የሚያረጋግጥበት መንገድ ማመቻቸት እየተቻለ ማህበረሰቡ ወደ ጉዞ ከገባ በኋላ መንገድ ላይ ባልታሰበ ሁኔታ አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀር የሚደረግ ነገር እኔ ከጸጥታም ጋር አያይዘው
የምንኖርበት እየታወቀ የማንኖርበትን ከተማ መታወቂያ እንድናመጣ መጠየቅ ተገቢ አይደለም የሚሉት አስተያየት ሰጪ የሕክምናና የፍርድ ቤት ቀጠሮ እንዲሁም ሌሎች አስቸኳይ ጉዳይ ያላቸው ሰዎች በዚህ ምክንያት ይበልጥ ተጎጂ መሆናቸውን አክለው ጠቅሰዋል። ተሳፋሪዎች ተሳፋሪዎችን የሚፈልጉበት አካባቢ ለማድረስ ወል የወሰዱ የህዝብ ማመላለሻ አውቶቡሶች እንዲህ አይነት ችግር መኖሩን ያወቁ ስምሪት ማድረግም አልነበረባቸውም ይላሉ አስተያየት ሰጪው።
መንገድ ላይ እንዲህ አይነት ችግር እንዳለ የታወቀና የትራንስፖርት ፍሰቱ በትክክል እንደማይሳካ የታወቀ ማህበረሰቡ ለተለያየ ወጪ እየደረጉት ነው ያሉት። ኢቭን አሁንም ድረስ ትናንትና ለምሳሌ ካንድ አውቶቡስ 7 ሰው ብቻ ነው አዲስ አበባ እንዲገባ የተፈቀደለት። ሌላው መንገድ ላይ እንዲወርድ ነው የተደረገው። ወይ የሚመለስ ገንዘብ የለም ወይም ደግሞ ከሚነሱበት ቦታ ላይ የጸጥታ ችግር ስላለ ለተወሰነ ጊዜ የትራንስፖርት እንቅስቃሴ ቆሟል የሚባል ነገር እኮ መደረግ አለበት። ይሄን ማህበረሰብ በስንት ነው የሚንገላታው? ገንዘቡን አጥቶ የሚፈልገው ቦታ ሳይደርስ በየቦታው እንደዚህ አይነት ነገር እየደረሰበት ስለሆነ እኔ ይሄን ነገር መንግስት በትኩረት ቢያስብበት መልካም ነው ብዬ ነው የማስበው።
የህዝብ ማመላለሻ አውቶቡሶች ማህበር አመራሮችን በዚህ ጉዳይ ላይ ለማነጋገር ጥረት ብናደርግም አንዱ ለቤተሰብ ጉዳይ ወደ ሌላ አካባቢ ስለሄድኩ የማውቀው የለም ብለዋል። በስልክ ያናግረሃል ያሉኝ ግለሰብም ስልካቸው ሳይነሳ ቀርቷል። የአማራ ክልል ሎጂስቲክና ትራንስፖርት ባለስልጣን ዋና ዳይሬክተር ውብ ያጥናፉ ግን ተመሳሳይ ጥያቄ መስሪያ ቤታቸው ማንሳቱን ያስታውሳሉ።
ሌላ ችግር እንደተፈጠረ አንደኛ ባለሀብት፣ ሁለተኛ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍል ለምን ይጉላላል፣ ምንድነው መሰረታዊ ችግሩ፣ ምላሽ ሊሰጥ ይገባል የሚለውን ጥያቄ ማቅረብ ከኛ ይጠበቃል። ይህን አቅርበናል። እኛ እንደዚህ አይነት ችግር የሚኖር ከሆነ ትራንስፖርት አገልግሎቱ ላይ የሚፈጥረው እንቅፋት በራሱ ተገቢ ጫና ፈጥሮ የሚፈለገው ቦታ ካልደረሰ እና በዚህ ጉዳይ ላይ አስተማማኝ የሆነ ነገር ከሌለ ትራንስፖርት አስፈላጊ ከሆነ ጋፕ ብሎ መቆየትም ካለበት እስከዛ ድረስ ሊደርስ ይገባል የሚል ነው አንስተናል። እስከዛ ድረስ እኛ ጥያቄው ነገር ግን ይህንን መሰረት በማድረግ የትራንስፖርት አገልግሎት አይቆምም ነው እኛ ይሰጠል በጸጥታ መዋቅሩ ምክንያት። ግን አንዳንዴ በተግባር የምታያቸው ደግሞ በዚህ ልኩ ነው የማታያቸው አሉ። በርካታ ሰዎች ኦሮሚያ ክልል ድንበር ከደረሱ በኋላ ተመልሰው ወደ ደብረ ብርሃን የተመለሱ ሰዎች እንዳሉ ከዛ አካባቢ ያሉ የኛ የትራንስፖርት ሰራተኞቻችን እና አመራሮቻችን አረጋግጠውልናል። በዚህ ምክንያት ደግመን አሁንም ጥያቄው አልተመለሰም የሚለውን ለማንሳት ሞክረናል።
የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ህሊና መብራቱ ለአሜሪካ ድምጽ እንዳስታወቁት መጉላላቱ የተፈጠረው በአካባቢው ሊከሰት ይችላል በተባለ የጸጥታ ስጋት ምክንያት ነው ብለዋል።
ጥቆማው ደስ ሆኗል፣ ትክክል ነው። በወቅቱም ደግሞ ከሚመለከተው አካል ጋር ለመነጋገር ጥረት ተደርጓል። ዞሮ ዞሮ የጁንታ ኃይል ቀደም ብሎ በምስራቅ አማራ በተለያዩ ቦታዎች ላይ በነበረበት ወቅት አንዳንድ ሰነዶችን እና ማህተሞችን ይዞ ተሰውሯል። ስለዚህ ተመሳሳይ መታወቂያዎችን በማዘጋጀት በአማራ ክልል ውስጥም ከአማራ ክልል ውጭም ባሉ አካባቢዎች ላይ የተለያዩ የሽብር ድርጊቶችን ለመፈጸም እንደሚዘጋጅ ይታወቃል እና ይህን ችግር ለመቋቋም ሁሉም የጸጥታ አካል ርብርብ እያደረገ ነው የሚገኘው። ወደ አዲስ አበባ የሚደረገውን ጉዞ በተመለከተ አው ከምስራቅ አማራ ከተለያዩ አካባቢዎች ወደ አዲስ አበባ ለሕክምናና ለልዩ ልዩ ጉዳዮች የሚሄዱ ህብረተሰብ ክፍሎች እንግልት እየደረሰባቸው እንደሆነ መረጃዎች ደርሰውናል እና በዋናነት ይህ የሽብር ኃይል በመዲናችን አዲስ አበባ ችግር ለመፍጠር እንደሚሰራ ይታወቃል እና ይህን ችግር ቀድሞ ለመከላከል የጸጥታው ኃይል እየሰራ እንደሆነ ነው መረጃ ያለን። ይሄ መሰራቱ ለሁላችን ደህንነት በጣም ይጠቅማል፣ ለአዲስ አበባ ብቻ ሳይሆን ለአጠቃላይ ለአማራ ክልልም ማለት ነው።
አፈጻጸሙ ግን ይላሉ ምክትል ቢሮ ኃላፊዋ ብዙሀኑን ለእንግልት ተዳርጓል።
የጸጥታ አካሉ ችግሩን ለመፍታት እየሄደበት ያለው አግባብ የሚለው ላይ በጣም ተደጋጋሚ ሮሮ ከህብረተሰባችን እየመጣ ነው። ይሄ በአጭር ጊዜ መታረም አለበት ብለን የምናምነው እናቶች፣ አረጋውያን፣ ህጻናቶች እንደገና በቂ ገንዘብ ይዘው ከቦታ ቦታ መንቀሳቀስ የማይችሉ ወገኖቻችን እየተሰቃዩ ነው የሚገኙት። ንጹሀን አላግባብ እንዳይገላቱብን መስራት አለብን ብለን የምናምነው ከአሁን ድረስ ያው ለተፈጠረው መጉላላት እጅግ በጣም ነው እኛም ቅር የተሰኘ ነው። በአጭር ጊዜ ግን ይስተካከላል ብለን ተስፋ እናደርጋለን።
ተሳፋሪዎች ላይ ተገቢ ያልሆነና አብሮነትን የሚሸረሽር ዘለፋ እንደተፈጸመባቸው የሚያመላክቱ ጥቆማዎች መድረሳቸውንም አያይዘው ጠቅሰዋል።
አንዳንድ እየመጡ ያሉ ጥቆማዎችም አሉ። ጥሩ ያልሆኑ ንግግሮችን በመናገር እየተነገረ ይሄ ፈጽሞ መስተካከል ያለበት ጉዳይ ነው። እንደሚታወቀው የትም ቦታ ላይ ዜጋችን ተንቀሳቅሰው የመቻት የፈለገውን ጉዳይ ሰላማዊ ጉዳዮችን የመፈጸም መብት እንዳለው ይታወቃል። ይህንን የሚገድብ ማንኛውም ህገወጥ የሆነ አካልን አሰራርን እኛ ቤትን ነው የምንቃወመው። ስለዚህ በተቻለ መጠን ህብረተሰቡ በነጻነት የሚንቀሳቀስበትን መንገድ እንደገና ደግሞ ይህ አጥፊ ኃይል በዚህ አጋጣሚ ከህብረተሰቡ ጋር ተመሳስሎ በመግባት ችግር እንዳያደርስ ተገቢውን ጥንቃቄ እንዲደረግ እኛም ጥረት እናደርጋለን ማለት ነው።
የክልሉ መንግስት በጉዳዩ ላይ ከኦሮሚያ ክልል ብሔራዊ መንግስት ጋር የመገናኘትና መረጃ የመለዋወጥ እድል ነበራቸው?
አዎ፣ መረጃዎችን እንቀያየራለን። እነሱ በነገራችን ላይ የህብረተሰቡን መንገላታት እንደ አንድ ሀገር አመራር ሁሉም ነው የሚያወግዘው። ግን በመካከል ላይ አንዳንድ የጸጥታ ሰዓት አለባባለው ነው መንገድ የሚያደርጉትን ህብረተሰቡ እንደሽታለው መንግስት ነው ለማስተካከሉ ላይ ተግባባ ነው። ስለዚህ መፍትሄ ያገኛል ብለን ተስፋ እናደርጋለን።
በሌላ በኩል ተሳፋሪዎች መድረስ የሚገባን ቦታ እስካልደረስን ድረስ የከፈልነው ሊመለስልን ይገባል ሲሉ ይከራከራሉ። ሆኖም ገንዘባቸው እንዲመለስላቸው ጠይቀው ተመላሽ እንዳልሆነላቸው አስታውቀዋል። በዚህም ላይ አቶ ውቤ የሚሉት አላቸው።
በእኛ ክልል አካባቢ ችግሩ ካለ ተሽከርካሪ ባለሀብቶቹ ጋርና ሹፌሮቹ ጋር በመነጋገር እንዲመለስ መመለስ አንፈልግም ካለ እንኳን በእኛ በትራንስፖርት ህግ መሰረት እርምጃ ወስደን ማስመለስ እንችላለን። ይህንን እንዲህ አይነት ችግሮች ካሉ ለመፍታት ዝግጁ ነን። ቀጥታ ለሚመለከታቸው ተቋሞቻችን መልእክቱን እናስተላልፋለን። ስለተሰጠን ጥቆማ እናመሰግናለን።
የአማራ ብሔራዊ ክልላዊ መንግስት ችግሩ በቅርቡ እንደሚፈታ ተስፋውን ቢገልጽም ተሳፋሪዎች ግን መፍትሄ ሳይሰጠው 15 ቀናት እንዳለፉ ይናገራሉ። የኦሮሚያ ክልል በጉዳዩ ላይ እስካሁን የሰጠው አስተያየት የለም። የአሜሪካ ድምጽ የክልሉን አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱን አግኝቷቸው ምላሽ የሚሰጠው በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኩል እንደሆነ ስለነገሩን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ጥረት አድርገናል። ሆኖም ሙከራችን ለጊዜው አልተሳካም። እንደተሳካልን አስተያየታቸውን እናስተናግዳለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ዘገባ ነው። ከተለያዩ የምስራቅ አማራ ከተሞች የተነሱ መንገደኞች ወደ አዲስ አበባ ለመግባት እንዳልቻሉና ለእንግልት መጋለጣቸውን የገለጹበትን ቀደም ያለውን አስተያየት በተመለከተ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ሁኔታው ከጥብቅ የጸጥታ ቁጥጥር ጋር የተያያዘ ነው ይላሉ። መታወቂያ ለመስራት የሚያስፈልጉትን ቁሳቁሶች ጨምሮ የተለያዩ ሰነዶች በህወሓት ተይዘው ከነበሩ የአማራ ክልል አካባቢዎች መወሰዳቸውን ደግሞ ለጥብቅ ቁጥጥሩ መነሻ ሆነዋል ነው ያሉት። አፈጻጸሙን በተመለከተ ግን ማሻሻያዎች መደረግ እንዳለባቸውና የደህንነትና የጸጥታ መዋቅሩን ማጥራት እንደሚያስፈልግም ዛሬ የወጣውን የኢትዮጵያ ብሔራዊ የደህንነት ምክር ቤት መግለጫ በመጥቀስ ጭምር ነው ያብራሩት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳን ያነጋገራቸው እስክንድር ፍሬው እየተደረገ ነው ያሉትን የጥብቅ የጸጥታ ቁጥጥር መነሻ በሚያብራሩበት ይጀምራል።
ይህንን ጉዳይ እንግዲህ ባለፈውን በተለያዩ መንገዶች ምላሽ ለመስጠት እየሞከርን ነበረ። ከዛ በኋላ በተወሰነ መልኩ መሻሻሎች እንዳሉ የደረሱ ሪፖርቶች ያመለክታሉ። ነገር ግን አሁንም ብዙ ክፍተቶች እንዳሉ እየሰማን ነው። እንግዲህ በዋናነት የሁኔታው መነሻ የህወሓት በወረራ ይዟቸው የነበሩ አካባቢዎች ላይ በተለይ ከዚህ በፊት በጦርነቱ ወቅት ላይ በወረራ ተይዘው ከነበሩት አካባቢዎች በጣም ብዙ መንግስታዊ ሰነዶች በዝርፊያ ተወስደዋል። የመታወቂያ ለመስራትም ያገለግሉ የተለያዩ ሰነዶች እና ሐሰተኛ መታወቂያዎችም ጭምር ከነዚህ አካባቢዎች ተወስደዋል እና በአማራ ክልል በወረራ ተይዘው ከነበሩ ቦታዎች ወደ ሽብር ቡድኑ እጅ ገብተዋል። ያንን በተለያየ መልኩ አሁን ፊት ለፊት ይሄ ቡድን በጦርነት ከመግጠም ይልቅ በተለያዩ መንገዶች የዜጎችን ሰላም ለመረበሽ ብዙ ጥረቶችን ከተለያዩ አካላት ጋር በመቀናጀት እየፈጸመ ያስቃል። ከዚህ በፊት ከሸኔ ጋር በትብብር እየሰራ እንደሆነና የሰላምን ለማደፍረስ ብዙ ጥረቶችን ሲያደርግ እንደነበረ ይታወቃል። በይፋም የገለጸው ጉዳይ ነው ይሄ። ከዛ ባሻገር ግን የተለያዩ ሰርጎ ግቦችንም በመጠቀም በተለይ ትልልቅ ከተሞች ላይ ጥፋቶችን ለመፈጸም እቅዶች እንዳሉት መረጃዎች በመድረሱ ምክንያት ነው የደህንነት ባለሙያዎች ጋር ይሄ መረጃ በመድረሱ በጣም ጥብቅ ፍተሻዎች እና የተለያዩ ምርመራዎች ሲደረጉ ቆይተዋል። በተለይ ደግሞ ዋና የዚህ የጥፋት ኃይሉ ትልቁ ትኩረት የነበረው በአዲስ አበባ ላይ የሚደረጉ ጥፋቶች ናቸው። ምክንያቱም እዚህ ከተማ ላይ የሚደረግ ማንኛውም ክስተት የሚፈጸም ማንኛውም ሁነት ዓለም አቀፍ ትኩረትን ከመሳቡን ባሻገር የዜጎችን በመላ ሀገሪቱ ያሉትንም ዜጎች ደህንነት ለመረበሽ እና ይሄ የሰላም ስሜትንም ለማሳጣት በጣም ትልቅ ሚና ሊኖረው ስለሚችል አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል። በዚህም እንግዲህ ባለፈው በተለይ አንድ ወር ውስጥ በጣም ብዙ እነዚህ መሳሪያዎች፣ የተለያዩ ግብአቶች ወደ ከተማ ገብተው ቢሆን ኖሮ ብዙ ጥፋቶችን ሊያደርሱ ይችሉ የነበሩ እና በፍተሻ የተገኙ ቁሳቁሶች አሉ፣ የጦር መሳሪያዎች አሉ፣ የመገናኛ ሬዲዮዎች አሉ። ከዛ ባሻገር ለሽብር እንቅስቃሴ የሚያገለግሉ የተለያዩ የውጭ ሀገር ገንዘቦችም ጭምር በህገወጥ መንገድ ሲንቀሳቀሱ እዚህ ወደ አዲስ አበባ መግቢያ በሮች ላይ በፍተሻ የተያዙ ናቸው። ከዛ ባሻገር ደግሞ ለጥፋት እንቅስቃሴ ስምሪት ተሰጥቷቸው ጭምር ወደ ከተማ ለመግባት ሲሞክሩ የነበሩ ግለሰቦችም እንደዚሁ ተይዘዋል። የሸኔ ጨምሮ ሌሎችም የሽብር አካላቱ ሴል በመሆን እያገለገሉ የነበሩ ማለት ነው። እና ይሄ በአጠቃላይ በጣም ጠንካራ የሆኑ ፍተሻዎች በዚህ የአዲስ አበባ መግቢያዎች አካባቢ ላይ ሲፈጸሙ መቆየታቸው ይታወቃል። በዚህ ምክንያት ደግሞ ዜጎች ላይ እንግልት ሲያጋጥም እንደነበረ በጸጥታ ኃይሉም እንደዚሁ የአንዳንድ የፍተሻ አፈጻጸምን በተመለከተ በዜጎች ምሬት እየሆነ መምጣቱንም የሚያሳዩ አንዳንድ ቅሬታዎች ሲነሱ ቆይተዋል። ነገር ግን ይህ አፈጻጸሙ ላይ የደህንነት ስራው አፈጻጸም ላይ ማሻሻያዎች መደረግ እንዳለባቸው፣ ከዛ ባሻገር ደግሞ የደህንነትና የጸጥታ መዋቅሩን በራሱ ማጥራት እንደሚያስፈልግ ዛሬ የብሔራዊ የጸጥታና የደህንነት ጉዳዮች የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ አለ። እዛ ላይ አንዱ የተቀመጠ አቅጣጫ ነው መዋቅሩን ማጽዳት ያስፈልጋል በሚል። ነገር ግን አጠቃላይ የስራው ዋና አላማ የዜጎችን ሰላምና ደህንነት ማስጠበቅ ነው።
ወይዘሮ ሰላማዊት፣ እዚህ ላይ ግን ልጅ የያዙ እናቶች ሳይቀሩ ለሕክምና የሚመጡ ሰዎች በተለያየ ደረጃ ላይ ያሉ ሰዎች ሳይቀሩ እንግልት ደርሶባቸዋል፣ ዘለፋና መንገላታትም ነበር በሚል የሚቀርቡ ቅሬታዎችም አሉ። እዚህ ላይ ምንድን ነው ያለው ነገር?
አዎ፣ ቀደም ሲል እንዳልኩት ነው አፈጻጸሙ አሁንም መፈተሽ ይኖርበታል። ንጹሐን ዜጎች ለዕለት እንቅስቃሴ ለኑሯቸውን ለማሸነፍ ከቦታ ቦታ የሚንቀሳቀሱ ዜጎች በዚህ ሂደት ውስጥ መንጉላላት የለባቸውም። እሱ ትክክል ነው። ከዛ ባሻገር ግን ዋና አላማው ሁሉም ሰው ሊገነዘበው የሚገባው ከምንም ነገር በላይ በሰላም ወጥቶ መግባት ቅድሚያ ይሰጠዋል። የዜጎች በሰላም የመኖር ጥያቄ ትልቅ የመንግስት ኃላፊነት ነው። መንግስት ይህንን ኃላፊነቱን ለመወጣት ደግሞ በተለያዩ ሰርጎ ገቦች የሚታቀዱ የሽብር ጥቃቶችን የመከላከል ኃላፊነት አለበት። ይሄ ግዴታው ነው። ያንን ግዴታውን እንዲወጣ የደህንነት አካላቱ የጸጥታ ኃይሉ ትልቅ መስዋዕትነትንም ጭምር እየከፈሉ ነው ይህንን ስራ እያከናወኑ የሚገኙት። በዚህ ሂደት ውስጥ ደግሞ አዲስ አበባ ላይ እንኳን በጣም በጥቂት ጊዜያት ውስጥ የተደረጉ ፍተሻዎች እና ያስገኙትን ውጤቶች እንኳን ብንመለከት በጣም ብዙ እንግዲህ ከ497 በላይ የሚሆኑ ከሽብር ቡድኑ ግንኙነት ያላቸው ግለሰቦች በጣም በአጭር ጊዜ ውስጥ በጥቂት ሳምንታት ውስጥ በቁጥጥር ስር ውለዋል። ከ497 በላይ ማለት ነው። ከዛ ባሻገር የማህተሞች ለሽብር ተግባር የተዘጋጁ ሰነዶች፣ የኤሌክትሮኒክስ የሬዲዮ መገናኛዎች፣ የጦር መሳሪያዎች፣ ተሽከርካሪዎች እና ሌሎችም በጣም ብዙ የውጭ ሀገር ገንዘቦችም ጭምር ለሽብር ስራ እንቅስቃሴ በተደራጁ አካላት እንቅስቃሴ ውስጥ የተያዙ ናቸው። ይህ እንግዲህ ከምንም የመጣ አይደለም። እነዚህ ጥብቅ ፍተሻዎች በመደረጋቸው ምክንያት ነው። እነዚህ ፍተሻዎች ባይደረጉ፣ ጥብቅ ክትትል ባይደረግ ኖሮ ሊደርስ ይችል የነበረውን ጥፋት ከግምት ውስጥ ማስገባት ያስፈልጋል እና በዚህ ሂደት ውስጥ ዜጎች መጉላላት የለባቸው። አፈጻጸሙ በጣም መስተካከል አለበት። መዋቅሩ መጥራት አለበት። ሆኖም ግን ዋና አላማው የዜጎችን ደህንነትና በሰላም ወጥቶ የመግባት መብትን ማረጋገጥ ስለሆነ እና ትልቁም ደግሞ ዜጎችን በስፋት ሲያነሱት የነበረው ቅሬታ ይታወቃል። መንግስት ለዜጎች ደህንነት ዋስትና መስጠት አለበት። በእያንዳንዱ እንቅስቃሴ ሰዎች ወጥቶ ለመግባት ስጋት ላይ ሊወድቁ አይገባም። ይሄ የመጀመሪያው የመንግስት ኃላፊነት ነው እና ያንን ሊወጣ የሚችልበትን ሁኔታ እያመቻቸው ስለነበረ ነው። ነገር ግን አሁንም አፈጻጸሙ መፈተሽ አለበት የሚለውን ቅሬታዎችንም በመውሰድ የሰዎችም የተለያዩ አስተያየቶችንም በመውሰድ በዚህ ስራ ላይ የተሰማሩትም አካላት ይህንኑ እንዲያስተካክሉ እና የአፈጻጸም ሂደቱ ላይ የሚነሱት ቅሬታዎች መፍታት እንዳለባቸው ከግምት ውስጥ ተወስዶ፣ ነገር ግን አሁንም ቢሆን ቅድሚያ የሚሰጠው የዜጎች በሰላም ወጥቶ የመግባት የደህንነት ጉዳይ ነው የሚለውን ሁሉም ሰው በደንብ ቢገባው እና በዛ ልክ ሁሉም ማህበረሰብ ደግሞ የሂደቱም የስራ እንቅስቃሴው ተባባሪ እና እንደዚሁም ደግሞ የውጤቱ ተሳታፊ መሆን አለበት የሚለውን ነው ማንሳት የምፈልገው።
አድማጮች ቀደም ባለው የሚኒስትር ዴታ ሰላማዊት ካሳ በሰጡት ማብራሪያ ላይ ስማቸው የተጠቀሰው ህዋትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ እስካሁን በጉዳዩ ላይ የሰጡት አስተያየትም ሆነ ያወጡት መግለጫም የለም። በእኛ በኩልም ምላሽ ለማግኘት እስካሁን ያደረግነው ሙከራ ለጊዜው አልተሳካም።